ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አንበሳ ወይም ያንበሳ ደቦል በንጥቂያው ላይ ሲያገሳ ብዙ ረኞች ቢከማቹበት ከቃላቸው እንደማይፈራ ከድምጻቸውም እንደማይዋረድ እንዲሁ የሰራዊት ጌታ እግዚአብሔር በጽዮን ተራራና በኮረብታው ላይ ይዋጋ ዘንድ ይወርዳል። እኔና እናንተን ያግዘናል። በተቸገርንበት እነሆ በቆዘምንበት ምን ይሻለኛል እንዴት አስወግደዋለሁ እንዴት ስወጣለሁ ባልንበት ነገር ኢየሱስ ክርስቶስ ይዋጋ ዘንድ ይወርዳል። አበሳችንን ዳግመኛ እስከማናይበት ጊዜ ድረስ ኢየሱስ ክርስቶስ ላንዴና ለመጨረሻ ያስወግዳል። ስሙ ለዘላለም የተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ አድማጮች። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የሐዋርያት ሥራ መጽሐፍ ጥናታችንን እንቀጥላለን። ባለፈው ክፍለ ጊዜ ከምዕራፍ 14 የጀመርነውን ዛሬም ቀጥለን እስከ ምዕራፍ 15 ቁጥር 5 ድረስ አብረን አንድ ላይ እንመለከታለን። ጌታ መንፈስ ቅዱስ አስተማሪያችን ነው። እስቲ ለተወደደ ዝግጅታችንን በዚህ ዝማሬ እንጀምር። ተመስገን ተመስገን አንተ ያገለገሉንን የጥንት ዘማሪዎችን እግዚአብሔር ባሉበት ስፍራ ጸጋውን ያብዛላቸው ይባርካቸው። እንጸልይ ወገኖች። እግዚአብሔር መድኃኒታችን ሆይ እዚህ ጊዜ ደግሞ እንጠራሃለን። ታላቅነትን ገናናነትን እግዚአብሔር ሆይ ልባችን ተከፍቶ ነው የልቦናችንም አይኖች በርቶ አንተን ማየት እንዲችሉ በዚህ ሰዓት በመካከላችን እንድትመላለስ መንፈስህንም ደግሞ በእኛ ላይ እንድታፈስ እንጸልያለን። ጌታ ሆይ ከቃልህ ታምራትን ማየት እንድንችል ባካ አይኖቻችንን ግለጥ። እግዚአብሔር አባታችንና አምላካችን ሆይ ቃልህን እንዳንሰማ ሁከትን ጌታዬ ሆይ በጆሮአችን ወደ ልባችንም ያመጣ የሚረብሸንን የዚያን የተንኮለኛ ዲያብሎስን መንፈስ ሁሉ በጌታ በኢየሱስ ክርስቶስ ስም እንቃወመዋለን። እግዚአብሔር ሆይ አንተ የክብሩን ስፍራ ውሰድ። አንተ በሙላት ከኛ ጋር እንድትሆን እግዚአብሔር ሆይ እንለምንሃለን። ጊዜውንም ሁሉ በበረከትህ ጌታዬ ሆይ እንድትጎበኝ እንለምንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ትላንትናው ምሽት ክፍለ ጊዜ ጥናታችን በልስጥራን እግሩ የሰለለ ከናቱ ማህፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቀውን አንድ ሰው ለጳውሎስ ጸልዮለት በፈወሱት ጊዜ ህዝቡ ጳውሎስ ያደረገውን አዩና ድምጻቸውን ከፍ አድርገው አማልክት ሰዎችን መስለው ወደኛ ወርደዋል ብለው በመደነቅ ከተናገሩ በኋላ እነ ጳውሎስን ሊያመልኩ ወደዱ። እነ ጳውሎስ በዚህን ጊዜ እናንተ ሰዎች ይህንስ ለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይንና ምድርን ባህርንም በእነርሱም ያለውን ሁሉ ወደ ፈጠረ ወደ ያው እግዚአብሔር ዞር ትሉ ዘንድ ወንጌልን እንሰብካለን። እርሱ ባለፉት ትውልዶች አዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው እያሉ ገሰጿቸው። እንዳይሰግዱላቸውም ደግሞ አጥብቆ ነገሯቸው። እስቲ ዛሬም ትላንትና ካቆምንበት ስፍራ እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 14 ከቁጥር 17 እስከ 18 ያለውን ስፍራ ተመልከቱ። የሐዋርያት ሥራ ምዕራፍ 14 ከቁጥር 17 እስከ 18 ያለውን ተመልከቱ። እንዲህ ይላል፣ ከዚህም ሁሉ ጋር መልካም ሥራ እየሠራ ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልቶም። ይህንም ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው ይላል። ይገርማል። እግዚአብሔር በነ ጳውሎስና በርናባስ ተጠቅሞ ያንን እግሩ የሰለለውን ሰው ከፈወሰ በኋላ ሰዎቹ እነሱን እንዳማልክት አድርገው ተመለከቷቸው። ሊሰግዱላቸው ምፈለጉ። ሐሳባቸውንና አምልኳቸውን ፈጣሪ ወደ ሆነው ወደ ያው አምላክ ወደ እግዚአብሔር ያዞሩ ዘንድ እነ ጳውሎስ ሕዝቡን ለመኗቸው። ከአማልክቶቻቸውና ከጣዖቶቻቸው እንዲሁም ከግሪካውያን ተረቶችና ትውፊቶች ዞር እንዲሉ መከሯቸው። እስቲ ቁጥር 19ን እናንብብ። አይሁድ ግን ከአንጾኪያና ከኢቆንዮን መጡ። ሕዝቡንም አባብለው ጳውሎስን ወገሩ። የሞተውም መስሏቸው ከከተማ ወደ ውጭ ጎተቱት ይላል። እዚህ ላይ እጅግ የሚያስደንቀው ነገር ቢኖር የሕዝቡ ሁኔታ ነው። እንደ ተመለከታችሁት ወይም ደግሞ አሁን እንዳነበብ ነው፣ በመጀመሪያው ቀን አማልክት መጡ ብለው ለጳውሎስና ለሲላስ ሊሰግዱና ሊያመልኩ ተነሱ። በሚቀጥለው ቀን ደግሞ ጳውሎስን እስኪሞት ድረስ በድንጋይ ወገሩት። ሞቷልም ብሎ ስላመኑ ጳውሎስን ከከተማ ውጭ ጎትተው ጣሉት። ጳውሎስ ግን የሞተ ይመስላችኋልን? እስቲ እኔ የሚመስለኝን ልንገራችሁ። እኔ የሚመስለኝ ጳውሎስ እንደ ሞተ ነው። በኋላ ላይ ጳውሎስ ያጋጠመውን ሲናገር ሰውን በክርስቶስ አውቃለሁ፣ በሥጋ እንደሆነ አላውቅም፣ ወይም ከሥጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሦስተኛው ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ ይላል። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 4 ያለውን ስፍራ ይመለከቷል። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 4 ያለውን መመልከት ይቻላል። ያ ሰው ማን ነበር? ያ ሰው ራሱ ጳውሎስ ነበር ወገኖቼ። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው እያለ በሁለተኛ ቆሮንቶስ መልእክቱ በምዕራፍ 12 ቁጥር 7 ላይ ደግሞ ይገልጻል። ስለዚህ እኔ እንደማምነው ሕዝቡ የሞተ መስሏቸው ትተውት ሄዱ አይመስለኝም። ነገር ግን ገለውት ነበር ይሄዱት። እኔ የማምነው እግዚአብሔር ከሞት እንዳስነሳው ነው። ለእርሱ ምን ይሳነዋል ወገኖቼ? እግዚአብሔር ለምን ይህን ጳውሎስ በድንጋይ እንዲወገር ፈቀደ? አይገርማችሁም? ይህ ጥያቄ በልቦናችሁ ውስጥ ተመላልሶ ያውቃልን? እግዚአብሔር ለምን ይሁን ጳውሎስ በድንጋይ እንዲወገር የፈቀደው? ይህን ጥያቄ እስቲ ራሳችሁን ጠይቁ። ገላትያ ምዕራፍ 6 ቁጥር 7 በገላትያ ምዕራፍ 6 ቁጥር 7 ሲነግረን አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና ይላል። ጳውሎስ የዘራውን ነበር ያጭደው። እስጢፋኖስን በድንጋይ ያስወገረው እሱ ነበር ወገኖች። እኔ ይገርመኛል። ምናልባት አንዳንዶቻችሁ ይህ የተፈጸመው ከመለወጡ በፊት ስለሆነ አይመለከተውም ትሉ ይሆናል። አሁን እውነት ነው።
ይየሆነው ከመለወጡ በፊት ነው። ነገር ግን ከመለወጡ በፊት የዘራትን ማን ነው የሚያጭድለት? ከመለወጡ በፊት እሱ የሰራውን ሥራ ማን ነው የሚያጭድለት? ራሱ ቢያጭድ ይገባዋል። ከመለወጣችን በፊት የዘራነው ልናጭድ የግዴታ ይገባናል። ይህ የተፈጥሮ ሕግ ሲሆን በሕይወታችን የሚፈጸም ነው። ጳውሎስ በእስጢፋኖስ መወገር ጊዜ ተካፋይ እንደሆነ ሁሉ ከዓመታት በኋላ የእርሱ ምተራ ደረሰ። እስቲ ቁጥር 20ን እንመልከት። ደቀ መዛሙርት ግን ከበውት ሳሉ ተነስተው ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ ይላል። ይህ የተፈጸመ ድርጊት ተአምር ነበር። ሰው በድንጋይ ከተወገረ በኋላ በከፍተኛ ሁኔታ መጎዳት ነበረበት እንጂ ተነስቶ ይህንን የመሰለ ጉዞ ማድረጉ የሚገርም ነገር ነው። ጳውሎስ ግን በሚቀጥለው ቀን ተነስቶ ጉዞውን ጀመረ። ከሞት ተነሳም አልተነሳም ይህ ታላቅ ተአምር ነበር። አልተሰዋላችሁ? ጳውሎስ ከሞት ተነሳም አልተነሳም ያደረገው ጉዞ፣ እግዚአብሔርም በርሱ የፈጸመው ሥራ ታላቅ ተአምር ነበር። እግዚአብሔር ታዲያ እጆቹ ሲንቀሳቀሱ ጳውሎስን ወግረውት ገለውት ሲሄዱ፣ ከዚያ በኋላ ተነስተ በበነጋታው ደግሞ ረጅም ጉዞን ሲያደርግ አይገርማችሁም እንዴ? እግዚአብሔር ወገኖቼ በእኔና በእናንተ ሕይወት ውስጥም እንዲሁ ነው እጆቹ የሚንቀሳቀሱት። አሳልፈን በእምነት ኑሯችንና ሕይወታችንን እንስጠው። ይህንን ብዙ ጊዜ ተሰብከናል። ይህንን ብዙ ጊዜ ተመክረናል። ይህንን ከእግዚአብሔር ቃል ከመጽሐፍ ቅዱስም አንብበን ሊሆን ይችላል። የሚቸግረን ነገር ቢኖር፣ የሚጎለን ነገር ቢኖር ወገኖቼ በቃሉ አለመኖር ነው። በቃሉ አለመታመን ነው። አለማመን ከፍተኛ የክርስቲያን ችግር ነው። በቃ እስቲ ያለፍ ብለን ከቁጥር 21 እስከ 22 ያለውን ደግሞ እንመልከት። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱን ልብ እያጸኑ በሃይማኖት ምጽንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢቆኒዮንም፣ ወደ አንጾኪያም ተመለሱ ይላል። ደርቤን የመጨረሻው መድረሻቸው ነበር። ከዚያ በኋላ ግን ተመልሰው በመጡበት መንገድ ተጉዘው አንጾኪያ ደረሱ። በዚህ ጉዟቸው ከዚህ በፊት ወንጌልን የሰበኩላቸውና የተለወጡን አማኞች በልስጥራንና በኢቆኒዮንም የሚገኙትን በመጎብኘትና በማጽናናት ነበር ያለፉት። ከቁጥር 23 እስከ 24 እንዲህ ይላል። የቤተ ክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። በጲዝዲያም አልፎ በጵንፍልያ መጡ። በጴርጌንም ቃሉን ከተናገሩ በኋላ ወደ አጣልያ ወረዱ። ከዚያም ስለ ፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ ይላል። አለፍ ብላችሁ ከቁጥር 26 እስከ 28 ያለውንም ብታነቡ ይህንን ድርጊታቸውን ትመለከታላችሁ። ጳውሎስና በርናባስ ወደ ላከቻቸው ቤተ ክርስቲያን በደረሱ ጊዜ ያጋጠማቸውንና የሆነውን ሁሉ ነገሯቸው። እግዚአብሔርም ወንጌልን ለአሕዛብ እንዲሰብኩ እንደፈቀደና በርንም እንደከፈተላቸው አስታወቋቸው። ወንጌል ወደ ውጪ ወደ አሕዛብ እየተዳረሰ ሲሄድ በውስጥ ያለችው የአይሁድ ቤተ ክርስቲያን በአሕዛብ እየተቀየጠች ሄደች። ስለዚህም በኢየሩሳሌም የምትገኘው ቤተ ክርስቲያን ግማሾቹ አሕዛብ ሆኑ። ይህንን እንዳትረሱ። በእንዲህ አይነት ሁኔታ ወንጌል ለአሕዛብ ማዳረስ ጀመሩ። በትንሿ እስያ የምትገኘውን ቤተ ክርስቲያን በአሕዛብ መሞላትና መጨናነቅ ጀመረች። በእነዚህ ቤተ ክርስቲያኖች ውስጥ አይሁዶችም አልጠፉም ነበር። በቁጥራቸው ትንሽ የሆኑበት ምክንያትም በብዙ ቦታዎች ወንጌልን በመቃወማቸውና ባለመቀበላቸው ነበር። አይሁዶች በተቃወሙት መጠን አሕዛቦች ይቀበሉት ነበር ጌታን። እግዚአብሔር ስለዚህ ታላቅ ሥራው እየተመሰገነ ይሁን። እንግዲህ ወገኖች የምዕራፍ 13 እና የምዕራፍ 14 ትምህርታችን በዚህ ላይ ያበቃል። ከዚህ ቀጥለን ደግሞ የምዕራፍ 15ን ትምህርት ጌታ በረዳን መጠን አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 15ን ተመልከቱ። እስቲ በመጀመሪያ መግቢያውን ልስጣችሁ። የዚህ የምዕራፍ 15 አብይ ሐሳቡ ስለ ኢየሩሳሌም ጉባኤ በስፋት ማተት ወይም መግለጽ ይሆናል። አስተዋላችሁ? የሐዋርያት ሥራ ምዕራፍ 15 አብይ ሐሳቡ ስለ ኢየሩሳሌም ጉባኤ በስፋት ማተት ወይም መግለጽ ነው። አድማጮች፣ በአሁኑ ጊዜ የጳውሎስና የበርናባስ አርያዊ ተልእኮ ተጠናቋል። በገላትያ የመሰረቷቸው አብያተ ክርስቲያናት 100% ከአረማዊነት ወደ ክርስትና የመጡ ነበሩ። በዚህም ምክንያት የመጀመሪያውን አለመግባባት በቤተ ክርስቲያን ውስጥ ተከስቷል። ሰላችሁ ከዚህም የተነሳ ወይም በዚህ ምክንያት የመጀመሪያው ታላቅ አለመግባባት በቤተ ክርስቲያን ውስጥ ተከሰተ። በይሁዳ ውስጥ ክርስቲያን ከሆኑት አይሁዳውያን አብዛኛዎቹ ፈሪሳውያን ነበሩ። እነዚህ ሰዎች ክርስቲያን ቢሆኑም እንኳ የሙሴን ሕግ ለመፈጸም የሚያደርጉትን ሙከራ ግን አልተውም። አረማውያን ወደ ቤተ ክርስቲያን መምጣት ያለባቸው በሙሴ ሕግ በኩል ነው የሚል ጽኑ አቋምም ነበራቸው። ልብ በሉ፣ አረማውያን ወደ ቤተ ክርስቲያን መምጣት ያለባቸው በሙሴ ሕግ በኩል ነው የሚል ጽኑ አቋም ነበራቸው። እንዲያውም የግርዛትን ሥርዓት ካልፈጸሙ በቀር አረማውያን አይድኑ የሚሉ ነበር። የሚያስገርም ነው። በዚህ ምክንያት የተፈጠረው አለመግባባት ወሬው በኢየሩሳሌም ወዳለችው ቤተ ክርስቲያን ደረሰ። በዚህ ጊዜ ቤተ ክርስቲያን መውሰድ ያለባት አቋም ምንድን ነው ትሉ ይሆናል። ለችግሩ መፍትሄ ለመፈለግ በኢየሩሳሌም የመጀመሪያው የቤተ ክርስቲያን ጉባኤ ተደረገ። ይህ እንግዲህ መፍትሄውን ለመፈለግ ነው። የቤተ ክርስቲያንን ታሪክ ስናጠና በተለያዩ ጉዳዮች ላይ አቋም ለመያዝ በዘመናት ሁሉ የተለያዩ ጉባኤዎች ተደርገው ነበር። ከነዚህም አንዱ የመጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በተመለከተ ነበር። አስተዋላችሁ? መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በተመለከተ ነበር። ሌላው ደግሞ የክርስቶስን አምላክነትና ሰውም አምላክ መሆኑን ለመወሰን የተደረገ ጉባኤ ነበር። እነዚህን ሁለቱን ነገሮች አንድ ጊዜ ልድገምላችሁ። የቤተ ክርስቲያንን ታሪክ ስናጠና በተለያዩ ጉዳዮች ላይ አቋም ለመያዝ በዘመናት ሁሉ የተለያዩ ጉባኤዎች ተደርገው ነበር። ከነዚህም ውስጥ አንዱ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በተመለከተ ነበር። ይህ የመጀመሪያው ጉባኤ ነው። ሌላው ደግሞ የክርስቶስን አምላክነትና ሰውም አምላክም መሆኑን ለመወሰን የተደረገ ጉባኤ ነበር። ይህ ሁለተኛው ነው። በቤተ ክርስቲያን ውስጥ የተለያዩ ችግሮች ሲከሰቱ የተለያዩ ጉባኤዎች ተደርገዋል። ዛሬም የዚህ አይነቱ ጉባኤ እንደሚያስፈልገን ብስማማም ረጋብዬ እንዳስብ የሚያደርገኝ ጉዳይ አለ። ብዙዎቻችን ከቅዱሳት መጻሕፍት ትምህርት አፈንግጠናል። ብዙ ክርስቲያን ንባዮችም በኢየሱስ ክርስቶስ አምላክነት የማያምኑበት ዘመን ላይ ነው ያለነው። ስለዚህም እንደዚህ ያለ የተዘበራረቀ አመለካከት ባለበት ዘመን ውይይት ብናደርግ እንኳን መግባባት አንችልም። በጌታ ኢየሱስ ክርስቶስ ማንነት ዙሪያ ያልተማከለ የቤተ ክርስቲያን ጉባኤ ሊሆን አይችልም። ምክንያቱም የቤተ ክርስቲያን ማዕከል ኢየሱስ ክርስቶስ ነው። በቃ ይህ ጉዳይ ሃይማኖታዊ ስነ ስርዓትን የመፈጸም ያለ መፈጸም ጉዳይ አይደለም። የቤተ ክርስቲያን አባል የመሆን ያለ መሆንም ጉዳይ አይደለም። ጉዳዩ ከኢየሱስ ክርስቶስ ጋር በሚኖረን ህብረትና አንድነት ላይ የተመሰረተ ነው። በጣም የሚገርመው ግን በግል ህይወታቸው ከኢየሱስ ክርስቶስ ጋር ህብረት የሌላቸው ሰዎች ስለ ሃይማኖታዊ ስርዓት ብዙ ሲወራ መስማታቸው ነው። ትልልቅ መጽሐፍ ቅዱሶችን ይዘው ይታያሉ። በየሁዱ ከቤተ ክርስቲያን አይጠፉም። በተመስጦ ይዘምራሉ። ሰኞ ዕለት ግን ወዳጆቼ ክርስትናውን ሁሉ እርግፍ አድርገው ይተውታል። ወዳጆቼ ሆይ ጌታ ኢየሱስ የህይወታችን ተቀዳሚ ስፍራ መያዝ አለበት። ዘወትር ስለ እርሱ ማሰብ አለብን። ጉባኤው ላይ ለመገኘት ጉዳዩ የሚመለከታቸው ሰዎች መጥተዋል። የውይይቱ ርዕሰ ጉዳይም ህግና ጸጋ ወይም ህግና ነጻነት የሚለው ነበር። እስቲ የግርዛትን ጉዳይ ከዚህ ቀጥለን እንመልከት። ቁጥር 1ን ተመልከቱ። አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር ይላል። ችግሩ ያለው እዚህ ላይ ነው። ጉዳዩ አንድ ሰው መገረዝ አለበት ወይስ የለበትም? ወይም አንድ ሰው ሥጋ መብላት አለበት ወይስ የለበትም? የሚለውን ያህል ጉዳዩ ቀላል አይደለም ወዳጆቼ። ጥያቄው አንድ ሰው ደህንነትን እንዲያገኝ እነዚህን ነገሮች መፈጸም አለበትን የሚል ነው። እስቲ ቁጥር 2ን እንይ። በእነርሱና በጳውሎስ በበርናባስም መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶቹ ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ይላል። ልናስተውለው የሚገባን ነገር የጉባኤው ርዕሰ ጉዳይ ወንጌል መሆኑን ነው። ከገላትያ ሰዎች መልእክት ደግሞ ስለ ጉባኤው ሰፋ ያለ ገለጻን እናገኛለን። አዲስ ኪዳን ወንጌልን የሚጠቀምበት በሁለት መንገዶች ነው። በመጀመሪያ ደረጃ የወንጌል ሐቅ ተገቢው ስፍራ ይሰጣል። በመጀመሪያ ደረጃ ጻፍ አርጉ፣ የወንጌል ሐቅ ወይም እውነታው ተገቢውን ስፍራ እንዲያገኝ ይደረጋል። እነዚህ ጉዳዮች በጣም ወሳኝና አስፈላጊ ናቸው። አንደኛ ቆሮንቶስ መልእክቱ የመጀመሪያዎቹ 5 ቁጥሮች ስለነዚህ ሐቆች ተዘርዝሮ እናገኛቸዋለን። እነዚህ ሐቆች የኢየሱስ ክርስቶስ ሞት፣ መቀበርና ትንሣኤ ናቸው። የኢየሱስ ክርስቶስ ሞት፣ መቀበርና ትንሣኤው ናቸው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እኔ እንደሰበኩላችሁ አሳስባችኋለሁ? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። እንዲህ ብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም። መጽሐፍም እንደሚል በሦስተኛው ቀን ተነሳ ለኬፋም ታየ በኋላም ለ12ቱ። እነዚህ የወንጌል እውነቶች ናቸው። ሁሉም በኢየሱስ ክርስቶስ ማንነት ዙሪያ የተማከሉ ናቸው። ቀጥሎ ደግሞ ወገኖቼ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 15 እስከ 17 ያለውን ተመልከቱ። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 15 እስከ 17 ሐዋርያው የጻፈውን በኋላ ተመልከቱ። አለፍ ብዬ እኔ ደግሞ ከአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20ን አነብላችኋለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል። የወንጌል መሠረታዊ ሐቅ የኢየሱስ ክርስቶስ ሞት፣ መቀበርና ትንሣኤ ናቸው። ሁለተኛው ያጠቃቀም መንገድ ደግሞ ሐቆችን የምንረዳበትና የምንተረጉምበት መንገድ ነው። ይህንንም ጻፍ አርጉ። ሁለተኛው መንገድ ሐቆችን የምንረዳበትና የምንተረጉምበት መንገድ ነው። በገላትያ መልእክት አበይ ትኩረት የተሰጠውም ለነዚህ ሐቆች ወይም እውነቶች ለተሰጠው አተረጓጎም ነው። የመጀመሪያው የኢየሩሳሌም ጉባኤ አብይ ጉዳይም ይሄው ነበር። ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 32 ላይ ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑት ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል ይላል። ወንጌል ወገኖቼ በዚህ እውነት የተማከለ ነው። አንድ ሰው ለመዳን ምን ማድረግ አለበት? ከማመን የበለጠ ወይም ያነሰ ምንም ነገር በእግዚአብሔር ፊት ተቀባይነት የለውም። ማድረግ ያለብን ማመን ብቻ ነው። ገላትያ ምዕራፍ 2 ከቁጥር 15 እስከ 16 ያለው ደግሞ እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ይህ ወዳጆቼ በጣም አስፈላጊ ነው። በዚያ ዘመን የነበሩት የአይሁድ እምነት አቀንቃኞች በአሁኑ ዘመን ካሉ መረን አመለካከት ካላቸው ሰዎች የተለዩ ናቸው። እርግጥ ነው እነዚህ ሰዎች የወንጌልን እውነት ይክዳሉ፣ ኢየሱስ ክርስቶስ ከሞት መነሳቱንም ይክዳሉ። አንዳንዶችም በጣም ርቀው በመሄድ ኢየሱስ ክርስቶስ በፍጹም ያልተመሰረተ ተረት ላይ የተመሰረተ ነው ይሉናል። እነዚህ የአይሁድ ሃይማኖት አቀንቃኞች ነንባይ ይህን ያህል ደፍሮ ታሪክን አይጋፉም። ይሁን እንጂ ኢየሱስ ለኃጢአታቸው መሞቱን ግን አይቀበሉም። በመጀመሪያው ክፍለ ዘመን የነበሩት የአይሁድ ሃይማኖት አቀንቃኞች የወንጌልን ሐቅ ሊክዱ አይችሉም፣ ምክንያቱም ብዙ ምስክሮች ስለነበሩ ነው። ጳውሎስ እንደሚነግረን በአንዳንድ ጊዜ ብቻ ከ500 በላይ የሚሆኑ ሰዎች ከሞት የተነሳው ክርስቶስን አይተውታል። ወገኖቼ በአንድ ፍርድ ቤት በሚኖራችሁ ምጉት ላይ ከ500 በላይ ምስክሮችን ማቅረብ ከቻላችሁ ምጉቱን በአስተማማኝ ሁኔታ እንደምትረቱ ግልጽ ነው። በዚህ ላይ ደግሞ ራሳቸው ሐዋርያቱም ከሞት ለተነሳው ክርስቶስ ምስክር ነበሩ። ስለዚህም እነዚህ የአይሁድ ሃይማኖት አቀንቃኞች የወንጌልን ታሪካዊ ሐቅ መካድ አይችሉም። የእነዚህ ታሪካዊ ሐቆች አተረጓጎምን በተመለከተ ግን ብዙ ክርክር ይነሳል። ክርስቶስ መስቀል ላይ ያደረገልን ምንድን ነው? ክርስቶስ የፈጸመው ሥራ እኛን ለማዳን በቂ ነውን? ደህንነትን ለማግኘት ማሟላት ያለብን ተጨማሪ ሃይማኖታዊ ስርዓት ይኖር ይሆንን? ህግን መፈጸም ይገባን ይሆንን? እነዚህ ከሚነሱት ጥያቄዎች ጥቂቶቹ ነበሩ። እስቲ አሁን ደግሞ ጳውሎስና በርናባስ ወደ ኢየሩሳሌም ሲመለሱ የሆነውን ከሐዋርያት ሥራ ምዕራፍ 15 እንመልከት። ቁጥር 3 እና 4ን ተመልከቱ። ቤተ ክርስቲያኑን በመንገድ እየረዳቸው እነርሱ ያዛብን መመለስ እየተረኩ በፊንቄና በሰማርያ አለፉ። ወንድሞችንም ሁሉ እጅግ ደስ አሰኛቸው። ወደ ኢየሩሳሌም በደረሱ ጊዜ ቤተ ክርስቲያንንና ሐዋርያት ሽማግሌዎችም ተቀበሏቸው። እግዚአብሔርም ከነርሱ ጋር ያደረገውን ሁሉ አወሩ ይላል። በአንጾኪያ እንዳደረጉት ሁሉ ጳውሎስና በርናባስ ለኢየሩሳሌም ቤተ ክርስቲያን ሪፖርት አቅርበዋል። ቁጥር 5ንም ማለፍ ብላችሁ እንዲሁ ተመልከቱ። እነዚህ ሰዎች በወንጌል ላይ ሌላ ቅጥያ ለመጨመር ፈልገዋል። ወገኖቼ ወንጌል ላይ ሌላ ነገር የምንጨምርበት ከሆነ የሚቀረን ወንጌል ሳይሆን ሰው ሰራሽ ሃይማኖት ነው። ይህ ደግሞ የኢየሱስ ክርስቶስ ወንጌል አይሆንም። ወደ ኢየሱስ ክርስቶስ መምጣት የሚቻለው በእምነት ብቻ ነው። በሌላ መንገድ መምጣት አንችልም። ኢየሱስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። የሐዋርያት ሥራ ምዕራፍ 14 ቁጥር 6 መመልከት ይቻላል። ለዚህ በኃጢአቱ ለጠፋ ዓለም እግዚአብሔር የሚያቀርብለት ጥያቄ ቢኖር ልጄ ኢየሱስ ክርስቶስን ተቀብለዋልን የሚል ነው የሚሆነው። ልክ አንድ የውድ ትምህርት ቤት አስተማሪን ይመስል እግዚአብሔር ጥሩ ልጆች መሆን አለባችሁ፣ የቤተ ክርስቲያን አባል መሆን አለባችሁ፣ ይህንና ያንን ማድረግ አለባችሁ የሚል ዝርዝር አያቀርብልንም። ይህን የሚለው ሃይማኖት ነው ወዳጆቼ። ከዚህ ይልቅ ግን እግዚአብሔር ልጄ ለናንተ ሲል ሞቷል፣ ለናንተ ኃጢአት የሞተውን ልጄን ተቀብላችሁታልን የሚል ጥያቄ ነው የሚያቀርብልን። ለዚህ ጥያቄ የምንሰጠው መልስ ዘላለማዊ ጣፈንታችንን ይወስናል። በኢየሩሳሌም ጉባኤ የተነጋገሩትም ስለዚህ ጉዳይ ነበር። ቁጥር 6ን ብንመለከት እንዲህ ይነበባል። ሐዋርያትና ሽማግሌዎችም ስለዚህ ነገር ለመማከር ተሰበሰቡ ይላል። የዚህን ስብሰባ ውጤትና ጉባኤውም ያሳለፈውን ውሳኔ እግዚአብሔር ደርቶን ነገ ከደረስን በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። የዛሬው ጥናታችን በዚህ ላይ ያበቃል። በሰላም ደሩ።
ነጋሪት ከበሮ አልተ